ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
በትግራይ ክልል በ57 ወረዳዎች በረሃብ ምክንያት 20,000 ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታወቀ። ይህ የተማሪዎቹ አሃዝ በተገባደደው የካቲት ወር ላይ ብቻ የተመዘገበ እንደሆነም ቢሮ አስታውቋል። በቂ እርዳታ ምግብ በአፋጣኝ ካልደረሰና በትምህርት ቤቶች የምገባ መርሃ ግብርም ካልተጀመረ ለመዘጋት የተቃረቡ ትምህርት ቤቶች ብዙዎች እንደሆኑ የቢሮ ምክትል ኃላፊ አቶ ረዳኤ ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
በትግራይ ክልል ባጋጠመው ረሃብ ከ223,000 በላይ ተማሪዎች ከትምህርት ገበታቸው ሊርቁ እንደሚችሉ ባለፈው ጥር ወር የሰጠውን ጥቆማ ያስታወሰው የክልሉ ትምህርት ቢሮ ከ20,000 በላይ ተማሪዎች ትምህርት እንዳቋረጡ አስታውቋል። ይህም አሃዝ በመገባደድ ላይ ባለው የካቲት ወር ውስጥ ብቻ የተመዘገበ እንደሆነ የቢሮ ምክትል ኃላፊ አቶ ረዳኢ ገብረ እግዚአብሔር ለአሜሪካ ድምጽ ገልጸዋል።
በቅርቡ በዚህ ሳምንት ውስጥ እንኳን ከሰበሰብነው መረጃ ብናይ 57 ወረዳዎች ብቻ የቅርቡ መረጃ እንኳን ብናይ ከ20,000 በላይ ተማሪ ከትምህርት ቤት እንዳቋረጠ መረጃዎች እየወጡ ናቸው። በጉልበት መስራት የሚችል ተማሪ፣ የተወሰነ ተጉዞ ወደ ሆነ ነገር ማምጣት የሚችል ተማሪ ትምህርት ቤት ትቶ ወደ ምግብ ፍለጋ፣ ወደ ስደት፣ ወደ ልመና እየተሰማራ እንደሆነ፣ በእድሜ መስራት የማይችሉ ብቻ ክላስ ውስጥ እየዋሉ በረሃብ እየተገረፉ እየተመለሱ ነው ያሉ። መስራት የሚችሉት ግን ያው እግራቸው ወደ አመራቸው ሂደት እየሄዱ ወደ ስደትም እየሄዱ እንደሆነ ተስፋ አስቆራጭ ሁኔታ እንዳለ መረዳት ይቻላል። ኢንፋክት
በተጨማሪም ትምህርት ቤቶች በከፊል እየተዘጉ ናቸው ያሉት አቶ ረዳይ 7 ትምህርት ቤቶች በየጭላ አበርገለ ወረዳ በከፊል እንደተዘጉ በአስረጅነት ጠቅሰዋል። ትምህርት ቤቶቹ እስከ 8ኛ ክፍል የሚያስተምሩ ሲሆኑ ከአንደኛ እስከ 4ኛ ክፍል ማስተማራቸው እንዲቀጥሉ ሲደረግ ከ5ኛ እስከ 8ኛ ክፍል የሚገኙ ተማሪዎች ግን ለምግብ ፍለጋ በመውጣታቸው ክፍሎቹ እንደተዘጉም አስረድተዋል። የትምህርት ቤቶች ምገባ ካልተጀመረና ለእርዳታ ፈላጊዎች አስቸኳይ የምግብ ድጋፍ ካልተደረገ የሚዘጉ ትምህርት ቤቶች ቁጥር እንደሚጨምር ምክትል ኃላፊው ስጋታቸው ጠቁመዋል።
እንዳለ ክላስ ውስጥ ተማሪ የማይገኝበት እድል እየተፈጠረ ነው ያለው። 8ኛ ክፍል አታገኘውም። ከዚህ በፊትም ከሳምሬ አካባቢ 8ኛ ክፍል ስንፈተን ታህሳስ ወር በረሃብ ምክንያት 8ኛ ክፍል ፈተና መስጠት ያልቻሉ የተራዘመላቸው ትምህርት ቤቶች አሉ። ከዚህ በፊት የተቋረጠው እርዳታ በአግባቡ መልሰው ወደ ተግባር መግባት፣ የተማሪዎች ምገባ በተለይ ስፔሻል አቴንሽን ተሰጥቶት በየትምህርት ቤቱ ሕይወት የማዳን ስራ፣ ትምህርትም የማስቀጠል ስራ ካልተሰራ ወደ መጋቢት ግንቦት እየተጠጋን ስንሄድ ዞሆል ትምህርት ቤቶች የመዘጋት እድላቸው በጣም ከፍተኛ ነው። አሁን ባለው ሂደት ከቀጠለ በሚቀጥለው ጊዜ ተማሪ ማናገኝበት ጊዜ ይፈጠራል።
በዓለም አቀፉ የህፃናት አድን ድርጅት የትግራይ ክልል ዳይሬክተር አቶ ተክልቲ ገብረ ዮሐንስ በትግራይ ክልል በጥር ወር ላይ የሚያጋጥም ረሃብ የተለመደ አይደለም ይላሉ። ሆኖም ጦርነትና ድርቅ ባሳደሩት ጫና ምርት በሚሰበሰብበት ጊዜ ከፍተኛ የምግብ እጥረት መከሰቱን አስረድተዋል። ረሃቡ በተለይ በህፃናትና እናቶች ላይ ጉልህ ጉዳት ማድረሱንም ገልጸዋል።
ህጻናት በሁለት መንገድ ነው የሚጎዱት። አንዱ ያው ረሃቡ ራሱ አለ፣ ምክንያቱም በቂ የሆነ ሪሶርስ ቤት አይኖርም። ሁለተኛ ደግሞ ትምህርት የማቋረጥ እድል ሊያጋጥማቸው ይችላል። ስለዚህ ይሄ ስኩል ፊዲንግ ፕሮግራም የሚባለው ነገር ለእነዚህ ቢያንስ ተማሪዎቹ እንዲማሩ ለማድረግ አንዱ ትልቅ መካኒዝም ይሆናል ብዬ ነው የማስበው።
በክልሉ በመጠለያ ማዕከላት ከሚገኙ 1,000,000 ሰዎች 20% የሚሆኑ ህጻናት ለምግብ እጥረት መጋለጣቸውን አቶ አታክልት አመልክተዋል። በተፈናቃይ ማዕከላት የሚገኙ ተማሪዎችን ተቋማቸው ምግብ በማቅረብ እንደሚያግዝ የዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር ገልጸዋል። ሌሎች ረጂ ተቋማትም በክልሉ ማቅረብ የጀመሩት አስቸኳይ የምግብ እርዳታ እንዲያጠናክሩ ጥሪ አቅርበዋል። ይህም አርሶ አደሩ ምርቱን መሰብሰብ እስከሚችልበት ቀጣይ ዓመት ድረስ በተቀናጀ መልኩ መቅረብ እንደሚገባው አስገንዝበዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በቱርክ ባለፈው አንድ አመት በትንሹ 403 ሴቶች የተገደሉ ሲሆን አብዛኞቹ ባሁን አለም ደግሞ በቀድሞ የትዳር አጋሮቻቸው ጥቃት እንደተፈጸመባቸው ከስራተ ጾታ ጋር የተያዙ ግድያዎችን የሚከታተልና ለጥቃት ሰለባዎች ድጋፍ የሚሰጥ ቡድን አስተዋቋል። በየአመቱ በቱርክ የሚገኙ የሴት አክቲቪስቶች ባለም አቀፍ የሴቶች ቀን ይህንን በማስመልከት እንቅስቃሴዎችን ያደርጋሉ። የአሶሺየትድ ፕሬስን ዘገባ ቆንጅታይ እንደሚከተለው ታቀርባለች። በወቅታዊው የኢትዮጵያ የፖለቲካ ሂደት ውስጥ የሴቶች ተሳትፎ እየቀነሰ መምጣቱን በዘርፉ የተሰማሩ 3 የሴቶችና የሰብአዊ መብት ድርጅት መሪዎች ለአሜሪካ ድምጽ ተናገሩ። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት ክልል ውጪ የሆኑ መምጣታቸው የሴቶችን መብት ለማስከበር አዳጋች መሆኑን ተናግሯል። ደረጀ ደስታ በዙሪያ ያጠናቀረው ዘገባ ተከታዩ ነው።
የምንሰራው በሀገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50% እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ፣ ወደ አመራር እንዲመጡ፣ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ።
ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ጊዜ ካቢኔቱን 50% ሴቶች እንዲሆኑ አድርገው ነበረ። አሁን ቀንሷል። ሌሎችም ቦታዎች ላይ በህዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎች ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም።
ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር መሆናቸውን የሚናገሩት ወይዘሪት መሰረት አሊ ያለፉት 5 ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ እንደሚከተለው ይገልጻሉ።
ከዛም በተጨማሪ ደግሞ በተለያየ የመንግስት ስትራክቸሮች ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃቱን ፈጥሮ ነበረ። ከሱ በመቀጠል ደግሞ የ6ኛው ሀገር አቀፍ ምርጫ ተካሄዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር።
ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በምሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ።
ለምሳሌ ተቋማቱን ማየት እንችላለን። በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት፣ እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የ50% የነበረው የሚኒስትሮች ምክር ቤት አሁን በጣም ወደ 31% ወርዷል። እንደገና ደግሞ ከ6ኛው ሀገር አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የፓርላማ የሴት ተወካዮች ቁጥር ሁላ ወርዷል እና ይሄ እንግዲህ ሀገሪቱ እያለፈችበት ካለው የፖለቲካና የኢኮኖሚ ችግሮች ጋር እያለፍንባቸው ያለነው የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ።
ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ስን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ነገር ድንገት መጥፋቱ አስደንግጦናል ይላሉ።
በዓለም ላይ ካሉ ጥቂት ሀገራት የሚኒስትር ምክር ቤታችን እኩል ጾታ ተዋጽኦ ነበረው። ፕሬዚደንት ተሾሙልን። ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙና እንደ ህልም ነበር ያን ሰሞን። እና ጥሩ ነው እነሱ ነገሮች በማየታችን ጥሩ ነው። ግን በጣም ደግሞ ባላሰብነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመት እና በጠቅላይ ሚኒስትሩ ፍቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላል እና ግን ቶሎ ሆነብን።
በዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰን እንደሚከተለው ያስረዳሉ።
የሴቶች ተሳትፎ አንደኛ በዚህ ጊዜ የእውነት ለለውጥ ቆመ መንግስት ወይም የፖለቲካ አሰራር ቢሆን ህጎች ሲሻሻሉ ወደ ህግ እንዲገባ የበለጠ ጥረት ማድረግ ይቻል ነበረ፣ በህግ አውጪውም አካል በህግ አስፈጻሚውም አካል እና እሱ ትልቅ እድል አምልጦናል። አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ነው ህጉ የተሻሻለው እና የእውነት በጣም ጥሩ እድል ነበረ። የሴቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር። ያለምንም ኮታ ነው ያለፈው።
ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ፣ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ።
ይሄንን ስንል ግን የፖለቲካ ተሳትፎ የምንለው የግዴታ ሊደርሽፕ ፖዚሽንን መያዝ ብቻ ሳይሆን እያንዳንድ የፖለቲካ አክቲቪቲዎች፣ ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው፣ እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ፣ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። እየተሰሩ ያሉ የሰላም ግንባታ ስራዎች ብንመለከት በበቂ ሁኔታ ሴቶች የተሳተፉባቸው ስራዎች አይደሉም። ለምሳሌ ከዚህ በፊት ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለን። እና የሴቶች ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም ለማለት እንገደዳለን እኛ።
አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን።
ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮሜትር እሱ ነው። በሰላሙም ጊዜ እኮ አንድ ሴት ወጥታ መግባት በሰላም ማትችልበት፣ ብትደፈር ፍትህ ማታገኝበት፣ በቃ ፍትህ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንድ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው። ስለዚህ ዋናው መጀመሪያው እሱ ነው። ከዛ ውጭ አሉ፣ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች። ለምሳሌ በወሊድ የሚሞቱ ሴቶች ቁጥር፣ በጨቅላነት የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት፣ ሴቶችና ወንዶች እኩል ትምህርት ቤት ይገባሉ ወይ? መግባታቸው አይበቃም? እኩል ይጨርሳሉ ወይ? ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ? የፖለቲካ ተሳትፎ እስካሁን የተነጋገር ነው። እና ከቁጥር ባለፈ እነዚህን ኢፍትሃዊነት የሰፈነባቸው ነገሮች በምን መልክ ነው እያሻሻልን ያለ ነው? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉስ ይተገበራሉ ወይ? የዓለም አቀፍ ስምምነቶች ኢትዮጵያ ስታማም በደንብ በቂ የሆነ የህግ ማዕቀፎች አሉ? ሁሉም ያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ አመት እየጠበቅን እስካሁን ያልጸደቀው እንደውም ወደኋላ የተመለሰ ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው፣ ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል፣ ሴቶች ፖሊሲ ላይ አልተካተተም ወይ የሚል ወደሚል ጥያቄ ይሄድ መንግስት እየሄደ ነው። እና በተለይ በጦርነቱ ከፍተኛ መሸራተት ነው የደረሰብን።
ወይዘሮ ኢየሩሳሌም በፖለቲካ ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ።
የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል። በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካን የመስራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይህ አንዱ ምክንያት ነው። እና የፖለቲካ ቁርጠኝነትም ነው። ኢቨን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው። በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል። ሴቶችን ወደ ፖለቲካ ተሳትፎ ለማምጣት ፖለቲካ ፓርቲዎች ሴቶችን እንዲያሳተፉ የማድረግ ካላሳተፉ ደግሞ ምናልባትም በፖለቲካ ውስጥ እንዳይሳተፉም የማገጅ ቁርጥ የሆነ ህግን ማስቀመጥ፣ ይሄ ብቻ ሳይሆን ኢንሴንቲቮችን ማዘጋጀት፣ ብዙ ሴቶችን ላመጡ የፖለቲካ ፓርቲዎች ያሉ ኢንሴንቲቮችን ማስቀመጥ ማዘጋጀት ያስፈልጋል።
ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት ሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ።
አብረን ደግሞ ፖለቲካል ፓርቲዎች የእውነት በጣም ለሴት የማይመች እንበለው በጣም የወንድ የሆነ ባህሪ አለ። በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ አይን ያወጣ ጾታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ። ነው ይሄ ደግሞ የትም ቦታ ነው። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን የማይቆዩት በዚህ ምክንያት እየተገፉ ነው የሚያወጡ። በተፎካካሪ ፖለቲካል ፓርቲዎች ደግሞ በጣም ይጫናል ይሄ ነገር። ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ከሄዳውን ፈስፋስተፖ ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችም ይፈራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ ከሄድ አይደለም። እና ሴቷ ሲጀምር ታግላ ነው ፓርቲ ውስጥ የምትሰማው። የሆነ ሚና ሊሰጣት የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫም አትቀርብም። ከባሏ ጋር ተጣልታ በቤተሰብ ተቆጥታ ሶሻል ሚዲያ ላይ ተሰድባ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል። እና ሁልጊዜ ያሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱ እሱ ነው። ለምንድን እንታገልላችሁ ትጠብቃላችሁ? ለምን እናንተ ራሳችሁ አትታገሉም ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩት እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም።
ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ዓለም አቀፍ የሴቶች ቀን ማርች 8 ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ስራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማህበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም ማለት ይሟገታሉ።
ገዢ ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው። ደግሞ ተለጠቀሏል፣ ብዙ ኢንሰንቲቭ አለው። ግን ገዢ ፓርቲን ሴቶችን ሲሰበስብ የእውነት ከእኩልነት አንጻር ነው ወይ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት አሁን እንደውም ትንሽ ገፋ አድርገውታል። ግን አንድ ሰሞን በተለይ በጣም የሚያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ ፍትህ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከታ አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገር አደገኛ ነው። ችሮታ ሳይሆን ኩመርት ነው። የገዢ አመራር ወይ የገዢ ፓርቲ ውስጥ ያለው ሴቶች ተሳሰው እንደዚህ ይመስለኛል። በጣም በቅርበት ባላውቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን እኛም ትንሽ ስልጠና ምንም ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁልጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና። ምሳሌ ቅዳሜ እሁድም ሊሆን ይችላል የፓርቲ ስብሰባ መስጠት ካለባቸው ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትን ውስጥ ይከታቸው እንሰማለን።
በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የህግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ።
አሁንም ለእኔ የሚታየኝ ነገር የህግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያፈራም። ይህ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤትም ቢሆን በህዝብ ተወካዮች ምክር ቤትም ቢሆን ይሄኛው ዲሲሽን ፓወር እና የዲሲሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። በረው አሁንም ፓተርኑ እንደዛ ነው የሚመስላቸው። አዳዲስ የሚገነቡ ተቋማት ለምሳሌ በቅርብ ጊዜ እንግዲህ በጣም ትልቅ መነጋገሪያ የነበረው የሀገር አቀፍ የምክክር ኮሚሽኑ እንደዚሁ ሴቶች በኮሚሽነርነት እንዲሾሙ የሲቪል ማህበራት ድርጅቶች በጣም ብዙ ስራ ሲሰሩ ነበር፣ ውትወታ ሲያደርጉ ነበር። ግን እንዳልኩ የሚያስገድድ ፖሊሲና የህግ ማዕቀፍ ስለሌለ እሱም ውጤታማ ነው ብዬ አላስብም። ስለዚህ አዳዲስ ተቋማት ሲገነቡ ግዴታ መሆን መቻል አለበት ብዬ አስባለሁ። ይሄን ያህል ፐርሰንት አመራሩ ላይ ሴቶች መኖር መቻል አለባቸው። መኖር ብቻ ሳይሆን ውሳኔ ላይ መሳተፍ መቻል አለባቸው ብዬ አስባለሁ።
የመንግስት ተወካዮችን በዚህ ጉዳይ ለማነጋገር ያደረግነው ሙከራ ባይሳካም ፕሬዚደንት ሳህለወርቅ ዘውዴ በዓለም አቀፍ ደረጃ ለ113ኛ ጊዜ በኢትዮጵያ ደግሞ ለ48ኛ ጊዜ በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ባሰሙት ንግግር የምንጠይቀው ልዩ መብት ሳይሆን የተሰጠ መብት ሁሉ ለሁላችንም እኩል እንዲሰራ ነው ብለዋል። ሆኖም አሁንም ሴቶች በኢኮኖሚ በማህበራዊ ጉዳዮችና በፖለቲካ የሚገባቸውን ያህል እኩል ተጠቃሚና ተሳታፊ መሆን እንዳልቻሉና ሴቶችን ማብቃትና ተሳታፊነታቸውንና ተጠቃሚነታቸውን ማረጋገጥ እንደሚገባ ፕሬዝደንት ሳህለወርቅ ዘውዴ ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።